قرأت وين بنجلزي ناو called for a purpose يميل نو بمجمرة يزيهن تمهرت كفل لمن تفتر يهوتي ترقومو من دنو لمن السويج اقدام هير كنتو النقر عي سرام يفترن لعلامانو بلن تنقاقرن نبر دقمون بمصحف كبساتشن اندمنا نبو جيتان سنكتر ጌታ እኛን ለማዳን የሄደበትን መንገድ ሲገባን የማን መሆናችንን እንረዳለን አይደል? በዋጋ ተገዝታችኋልና የራሳችሁ አይደላችሁም ይላል ቃሉ። ስለዚህ የማን ንብረት ነን ማለት ነው? የጌታ ነን እንጂ የራሳችን አይደለንም። እንግዲህ የጌታ ከሆነበት ጊዜ ጀምሮ የእግዚአብሔር ዓላማ በእኛ ህይወት ሊፈጸም ይገባዋል ማለት ነው። የዚህ ትምህርታችን መሰረታዊ ሐሳብ የሚገኘው ባለፈውም እንዳነበብነው በአንደኛ ጴጥሮስ ምዕራፍ 2 ቁጥር 9 እስከ 10 ላይ ያለው ነው። እስቲ አብረን እናነባዋለን። መጽሐፍ ቅዱስ የያዛችሁ ሰዎች ወደዛ ክፍል እናመራና አብረን እየተከታተልን እናነባለን። አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 እስከ 10 ያለውን ማለት ነው። እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁም፣ አሁን ግን ምሕረት አግኝታችኋል ይላል ክፍሉ። ይህንን ክፍል እንግዲህ ስናነብ ዋና ዋና የሆኑ ነገሮችን መመልከት እንችላለን። ጌታ ሲጠራን ከየት ወዴት መጣን? ከጨለማ ወደ ብርሃን። ስለዚህ መጽሐፍ ቅዱሳችን ምን ይለናል? ከጨለማ ወደ ብርሃን ያመጣችሁን የዚህን ታላቅ ጌታ በጎነት እንድትነግሩ፣ እንደገና ደግሞ የዚህ ጌታ የዚህ ንጉሥ ካህናት እንድትሆኑ፣ ቅዱስ ሕዝብ እንድትሆኑ፣ ለርስቱ ወገን የተለየ ወገን እንድትሆኑ፣ ለእነዚህ ዓላማዎች እግዚአብሔር ጠራችሁ ይላል። እንጸልይ። አቤቱ በሰማይ እና በምድር ከፍ ብለህ ያለህ አቻና ወደር የማይገኝልህ ሁሉን እንደ ታላቅነትህ እና እንደ ኃያልነትህ ማድረግ የምትችል እግዚአብሔር አብ አባት ሆይ እናመሰግንሃለን። በልጅ በኢየሱስ ክርስቶስ በኩል መዳን ለእያንዳንዳችን ሆኖልናልና እግዚአብሔር ሆይ እንደ ፈቃድህና እንደ ሐሳብህ በምህረትህ ለዛሬዋ ቀን እንኳ አብቅተህናልና ከራሳችን ጥበብ ወይ መውቀት የተነሳ ማንኛችንም በእድሜያችን ላይ አንድ ሰከንድ እንኳን መጨመር ስለማንችል ከምህረትህ የተነሳ እንደምንኖር እግዚአብሔር ሆይ ይህንን እናውቃለንና እናመሰግንሃለን። አባት ሆይ ለእኛ ያላደረግከው ነገር ምንም የለም። በሕይወታችን እግዚአብሔር ሆይ ዓላማህን ሳንረዳ ቀርተን ምናልባት ግራ የምንጋባ ሰዎች፣ ለምን ተፈጠርን የምንል ሰዎች፣ እግዚአብሔር ሆይ በዚህ ምድር ላይ ምን አደርጋለሁ ለምንል ሰዎች፣ ምናልባትም ከዚህም የተነሳ የመፈጠር ትርጉሙ ያልገባን ሰዎች እግዚአብሔር ሆይ ቃልህን በመማር እንድንረዳ እንድትረዳን፣ አባት ሆይ በእያንዳንዳችን ሕይወት ውስጥ ዓላማህን እንድታስታውቀን ፈቃድህን እንጠለን። እኔና ወገኖቼን ይዤ በፊትህ ቀርባለሁ። አቤቱ እግዚአብሔር ሆይ ቃልህን አስተምር ዘንድ እኔ ማን ነኝ? አባቴና መድኃኒቴ ክብሬ ሆይ እንድትናገረኝ እኔንም እግዚአብሔር ሆይ እንድታስተምረኝ፣ ለወገኖቼም የሚረባቸውን ነገር እንድትሰጣቸው እንድታስተምራቸው መንፈስ ቅዱስ ይህን ጊዜ እንዲቆጣጠር በክርስቶስ ወገኖቼን አትረከኩ ተመስገን አሜን። ጌታ ኢየሱስ ስሙ ይባረክ። በዚህ ምድር ላይ ስንኖር ካለን ነገር አኳያ፣ ከምናየው ነገር አኳያ፣ ከሚሆንብን ነገር አኳያ ምናልባት የመኖራችን ትርጉም ለጠፋብን ሰዎች ምንድን ነው የኔ መኖሬ? ጌታን ከተቀበልን በኋላ እኮ ነው የምላችሁ፣ ጌታን የማያውቅ ሰው ግራ ቢጋባ ምንም አያስደንቅም። ነገር ግን ጌታን ተቀብለናል ብለን የምንልት ሰዎች ማለት ነው፣ አላማው ባይገባን የመኖራችን ትርጉም መጽሐፍ ቅዱሳችንን ስናነብ ጌታ በእኛ ህይወት ውስጥ አላማ እንዳለው እንረዳለን። ያሳርፈናል የእርሱን ፈቃድ በህይወታችን ማወቅ ማለት ነው። ባለፈው ከጀመርነው ክፍል እንግዲህ ስንረዳ በጎነቱን ለመናገር ነው ብለን የመጀመሪያውን ክፍል አይተን ነበረ። በጎነቱን በጎ የተደረገለት ሰው በጎነቱን መናገር ድርሻ አለበት። ታሞ የዳነ ሰው የዳነበትን መድኃኒትን እንደሚናገር ሁሉ በጌታ ኢየሱስ ክርስቶስ የዳነም ጌታ አዳነኝ የማለት ኃላፊነት አለበት። የጌታ ኢየሱስ ክርስቶስ መድኃኒትነት ለስጋ ብቻ አይደለም፣ ለነፍስም ብቻ አይደለም። ጌታ ለሁለንተናችን መድኃኒት ነው፣ ለነፍስ፣ ለስጋ፣ ለመንፈስም። ደግሞም ይህም ብቻ አይደለም፣ እውነቱን ለመናገር ጌታ ኢየሱስ ክርስቶስ ኤክስፓየር የማያደርግ መድኃኒት ነው። ለአንድ ሰው የተሰጠው ዘመናት ይሽረዋል፣ ወራት በወራትን የሚቆጠር እንኳን የሚቆይ አይመስለኝም የዘመኑ መድኃኒት። ስለዚህ ኤክስፓይሬሽን ዴቱን ማንበብ ያስፈልጋል። ጌታ ኢየሱስ ክርስቶስ ወደዚህ ምድር ከመጣ ከ2000 ዓመት በላይ ነው። ስሙን እየጠራን ግን አሁንም እንድናለን። አሁንም ጌታ ኢየሱስ ክርስቶስ እያድናል። ዘመናት አይሹሩትም። አንድ በሽታ ብቻ አይደለም፣ ጌታ ኢየሱስ ክርስቶስ ሁሉንም ያድናል። ከነፍስም ከስጋም በሽታ ያድናል። ከነፍስም ከስጋም ጉስቁልና ያድናል። ስለዚህ ሁሉን የሚያድነውን ጌታ በጎነት መናገር የዳነ ሰው ሊከብደው ይገባልን? ሁለተኛው ያየነው ክፍል ደግሞ የኢየሱስ ካህናት የኢየሱስ ክርስቶስን ካህናት የመሆንን ድርሻ ነው። የእርሱ ካህናት እንድንሆን ተጠራን ይላል አይደለም? እንደዚህ ነው የሚለው አይደለም? የእርሱን በጎነት እንድትነግሩ የተመረጠ ትውልድ ይልና የንጉስ ካህናት እንድትሆኑ ማለት ነው። ከዛ ደግሞ ቅዱስ ሕዝብ፣ ከዛ ደግሞ ለእርሱ የተለየ ወገን ናቸው ይላል። ስለዚህ ሁለተኛው ምንድን ነው? የእርሱ ካህናት እንድንሆን ተጠራን ማለት ነው። በብሉይ ኪዳን ዘመን የሌዊ ወገን የሆነ የክህነቱን አገልግሎት ተቀብሎ ያገለግል ነበር። በአዲስ ኪዳን ዘመን ግን በክርስቶስ ኢየሱስ ደም የኃጢአት ስርየት በማግኘት እርሱን ለተቀበሉት ሁሉ ሆነ የክህነቱ አገልግሎት ማለት ነው። እሱ ራሱ ከአብ አባት ጋር አስታረቀን ጌታ ኢየሱስ ክርስቶስ። አሁንም ስለ እኔና ስለ እናንተ በሰማያት ሆኖ ይቃትታል። የኔና የእናንተ ምንድን ነው? ሊቀ ካህን ነው እርሱ። በእርሱ ደም ፍጹም በሆነው የክርስቶስ ደም መግባት አገኘ። በበግ ደም አይደለም፣ በዋኖስ ደም አይደለም፣ እኔና እናንተን ከአባቱ ጋር አስታረቀን። ካህናት ቀደም ሲል በብሉይ ኪዳን ዘመን ስለ ሕዝቡና ስለ ራሳቸው ኃጢአት ንስሐ በመግባት ከእግዚአብሔር ጋር ሰዎችን ያስታርቁ ነበረ። ጌታ ኢየሱስ ክርስቶስ ግን በራሱ ደም አስታረቀን። ካስታረቀን በኋላ የእርሱ መንግስት የስራ ተካፋዮች አደረገ። የንጉስ የኢየሱስ ክርስቶስ አገልጋዮች ለመሆን አበቃ። ሌሎችን ከጌታ ጋር ታረቁ ብለን የምንለምን፣ ብርሃናችን በሰው ሁሉ ፊት በርቶ ለሌሎች የምንተርፍ አገልጋዮች አደረገ። የአገልግሎቱ ስራ ከራሱ ከክርስቶስ ኢየሱስ ለእያንዳንዳችን ለዳንን ሰዎች፣ በክርስቶስ ኢየሱስ ላለን ሰዎች ይሄ አገልግሎት ተሰጠ። ዛሬ የምንመለከተው ደግሞ ሶስተኛውን ክፍል ነው። ይህ ክፍል ምንድን ነው የሚለው? ቅዱስ ሕዝብ ለመሆን ነው የተጠራ ነው። እግዚአብሔር በ ያለኝ ሚና በእናንተ ህይወት ውስጥ አላማ አለው። አላማው የእርሱን በጎነት እንድንነግር የእርሱ አገልጋዮች የክህነት አገልጋዮችን አገልጋዮች እንድንሆን እንደገና ደግሞ ቅዱስ ህዝብ እንድንሆን ነው ነው የሚለን ቃሉ። በዘጸአት ምዕራፍ 19 ቁጥር 6 ላይ ቅዱስ ህዝብ ትሆንኛላችሁ አላቸው የብሉይ ኪዳንን ሰዎች እስራኤልን ማለት ነው። እስራኤልን እግዚአብሔር ሲመርጠው ከግብፅ ምድር ሲያወጣው ምን እንዲሆንለት ብሎ ነው? ቅዱስ ህዝብ እንዲሆንለት። ክፍሉም ማንበብ ይቻላል። ምዕራፍ 19 ከቁጥር 5 ጀምሬ ላንብበው። አሁንም ቃሌን በእውነት ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆንኛላችሁ፣ እናንተም የካህናት መንግስት የተቀደሰም ህዝብ ትሆንኛላችሁ፣ ለእስራኤልም ልጆች የምትነግራቸው ቃል ይህ ነው ብሎ እግዚአብሔር ለማን ተናገረ? ለሙሴ። ሙሴ ቤት ነበረ፣ ከእግዚአብሔር ጋር በተራራው ላይ ነበረ። ህዝቡ በሲና ምድረ በዳ ሲባዝን ከዋለ በኋላ እግዚአብሔር ቃሉን በሙሴ በኩል ለህዝቡ ሲያመጣ እንመለከታለን። ለህዝቡ ያለውን አላማ ሲገልጥ እንመለከታለን። ከፍ ብለን ስንመለከት ሙሴም ወደ እግዚአብሔር ዘንድ ወጣ፣ እግዚአብሔርን በተራራው ጠርቶ አለው፣ ለያዕቆብ ቤት እንዲህ ብለህ ለእስራኤልም ልጆች እንዲህ ብለህ ንገር፣ በግብፃውያን ያደረግኩትን በንስርም ክንፍ እንደ ተሸከምኳችሁ ወደ እኔም እንዳመጣኋችሁ አይታችኋል ይላቸዋል። ከየት አውጥቻችኋለሁ? ከባርነት አውጥቻችኋለሁ፣ ከግብፅ ምድር አውጥቻችኋለሁ። የእኔ አላማ በእኔ ቃል እንድትኖሩ፣ በእውነቴ እንድትኖሩ፣ ከመቅበዝበዝ እንድትድኑ፣ ለራሴ የተለየ ወገን ሆናችሁ እንድትኖሩ ነው ሲላቸውና በተለይ የተቀደሰ ህዝብ ትሆንኛላችሁ ሲላቸው እንመለከታለን። ስለዚህ ህዝቡን ከባርነት ሲጠራ እግዚአብሔር የራሱ የተቀደሰ ህዝብ አድርጎ ሊያኖር ፍቃዱ ነበረ። አላማው የተቀደሰ ህዝብ ሆኖ እንዲኖርለት ነበረ እስራኤልን የጠራው የመረጠው። እሱ ብቻ አይደለም፣ በእስራኤል በኩል ሌሎቹን ሁሉ ዓለምን ሁሉ ሊባርክ ነበረ። በዘፍጥረት ምዕራፍ 18 ቁጥር 18 እና በምዕራፍ 22 ቁጥር 18 ላይ ብንመለከት በእናንተ እባርካለሁ የሚለውን ክፍል እናነባለን። በአብርሃም በኩል ሌሎችን እስራኤል በእስራኤል በኩል ሌሎችን ሁሉ ሊደርስ እግዚአብሔር ፈቃዱ እንደነበረና እንዳቀደ። ነገር ግን እስራኤል እግዚአብሔር ካሰበለት ዓላማ ፈቀቅ አለ፣ ቃል ኪዳኑን አልጠበቀም። ለምን አልጠበቀም? እንዴት ነበር መጠበቅ የሚገባው? ብለን አስረን እናውቃለን። ይህንን ለማወቅ ከተፈለገ በዘሌዋውያን ምዕራፍ 11 ቁጥር 44 እስከ 45 ላይ ማየት ይቻላል። የእስራኤል ሕዝብ ቅድስናውን እንዴት መጠበቅ እንደነበረበት ለማወቅ ከተፈለገ በመጀመሪያ እግዚአብሔር እነሱ ቅዱስ እንዲሆኑ ሲነግራቸው እሱ ማንነቱን አስረግጦና ተናግሮ ነው። በዘሌዋውያን ምዕራፍ 11 ቁጥር 44 ላይ እግዚአብሔር እንደዚህ ይላል፣ እኔ እግዚአብሔር አምላካችሁ ነኝና ሰውነታችሁን ቀድሱ፣ ቅዱሳንም ሁኑ፣ እኔ ቅዱስ ነኝና። በምድርም ላይ በሚሳብ ተንቀሳቃሾች ሁሉ ሰውነታችሁን ምን አታርጉ? አታርክሱ። እኔ አምላካችሁ እሆን ዘንድ ከግብፅ ምድር ያወጣኋችሁ እግዚአብሔር ነኝ። እንግዲህ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ይላቸዋል። ወረድ ብለን ስንመለከት የሚበላ የተለየ የሚንቀሳቀሱት ሁሉ እንስሳ የሆነ ሁሉ እንደማይበላ ለይተው መብላት እንደሚገባቸው የረከሰና የተቀደሰ ነገር እንደሚመለየት እንዳለባቸው ይህንን ሲያስገነዝባቸው እንመለከታለን። ይህም ብቻ አይደለም፣ ጌታ እግዚአብሔር ለእስራኤል የሰጠው ትእዛዝ የተቀደሰ ሕዝብ ለእግዚአብሔር የተለየ ወገን ሆኖ እንዲኖር ሲፈልግ በሚበሉት ብቻ ነገሮች አይደለም እግዚአብሔር እንዲጠነቀቁ ያደረጋቸው። ከሌላ ሕዝብ ጋራ እግዚአብሔር ከሌለው ሕዝብ ጋራ እንደማይጋቡ የተለዩ እንዲሆኑ ለጣዖት ከመሰዋት የተለዩ እንዲሆኑ ለጣዖት እንዳይሰግዱ እንዳያጥኑ እግዚአብሔር በስጋቸውም በመንፈሳቸውም ለእግዚአብሔር የተለዩ እንዲሆኑ ሲነግራቸው እንመለከታለን። እግዚአብሔር በመዝሙር ምዕራፍ 99 ላይ ስንመለከት ዳዊት አምላካችንን እግዚአብሔርን ከፍ ከፍ አድርጉት፣ በቅዱስ ተራራው ስገዱ፣ አምላካችን ምንድን ነው ይላል? ምንድን ነው ይላል? ቅዱስ ነውና ይላል። ስለዚህ እግዚአብሔር አምላካችን ምንድን ነው? ቅዱስ ነው። እኔ ምንድን ነኝ አለ ራሱ? ቅዱስ ነኝ። ስለዚህ ምን አድርጉ? ሰውነታችሁን ቀድሱ። ሰውነታቸው እንዴት ነው የሚቀድሱት? እግዚአብሔር አትንኩ ያለውን ባለመንካት፣ አታድርጉ ያለውን ባለማድረግ በመለየት ቅዱስ መሆን ለእግዚአብሔር ራስን መቀደስ ማለት ለእግዚአብሔር ራስን መለየት ማለት ነው። ስለዚህም እንዲለዩ ለእግዚአብሔር የተለዩ እንዲሆኑ እንዳይረክሱ መጠንቀቅ በሚገባቸው መንገድ ሁሉ እንዲጠነቀቁ በማድረግ ቅዱስ ሕዝብ ትሆንልኛላችሁ የተባሉትን ይፈጽማሉ ማለት ነው። እስኪ ነቢዩ ኢሳያስ ያየውንና በትንቢቱ በራእዩ ያየውንና የተናገረውን ክፍል በኢሳያስ ምዕራፍ 6 ላይ እንመልከተው። እንደዚህ ይላል መጽሐፍ ቅዱሳችን፣ ንጉሱ ኦዚያን በሞተበት ዓመት እግዚአብሔር በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱን ዘርፍ መቅደሱን ሞልቶት ነበር፣ ሱራፌልም ከእርሱ በላይ ቆመው ነበረ። ለእያንዳንዱም 6 ክንፍ ነበረው። በሁለት ክንፍ ፊቱን ይሸፍን ነበር፣ በሁለቱም ክንፍ እግሮቹን ይሸፍን ነበር፣ በሁለቱም ክንፍ ይበር ነበር። አንዱ ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። የመድረኩን መሰረት ከጭዋሂው ድምፅ የተነሳ ተናወጠ፣ ቤቱንም ጢስ ሞላበት። እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸውም በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊትን ጌታ ንጉሱን እግዚአብሔርን ስለ አዩ ጠፍቻለሁና ወዮልኝ አልኩኝ ነው። ጠፍቻለሁና ወዮልኝ አልኩኝ ነው። እግዚአብሔር ምን አይነት አምላክ ነው? ሱራፌል አንዱ ለአንዱ መላእክት እየጮሁ የሚናገሩለት ከድምጻቸው የተነሳ ምድር የተናወጠበት ምንን እያወጁ ነበር? ቅዱስ 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 የሰራዊት ጌታ እግዚአብሔር እያሉ ነበር ማለት ነው። እግዚአብሔር ምንድን ነው? ቅዱስ ቅዱስ ብቻ አይደለም፣ ምድር ሁሉ ከምኑ የተነሳ ተሞልታለች? ከክብሩ የተነሳ ተሞልታለች። አምላካችን እግዚአብሔር ቅዱስ አምላክ ነው። ስለዚህ ህዝቡን እስራኤልን ምን እንዲሆኑለት ፈለገ? ቅዱስ እንዲሆኑለት ፈለገ። ቅዱስ ህዝብ ትሆኑኛላችሁ፣ የኔ ህዝብ ትሆኑኛላችሁ አላቸው ማለት ነው። እስራኤል ግን እግዚአብሔር ባዘጋጀለት አላማ ውስጥ አልተገኘም። ብዙ ጊዜ እግዚአብሔርን አሳዘነ፣ ደከመ፣ ወደቀ። በብዙ መንገድ እግዚአብሔርም ቃሉን ብታነቡት እግዚአብሔር በመታገስ ከብዙ የአሕዛብ እጅ አዳናቸው። ወደ ራሱ መንገድ ሊመልሳቸው በብዙ ነቢያት፣ በብዙ ነገስታት ተናገራቸው። በብዙ መሳፍንትን አስነሳላቸው፣ በመሳፍንት ተናገራቸው፣ መራቸው። ቅዱስ ትሆንኛላችሁ ያለውን ማሟላት አልቻሉም። ስለዚህ እግዚአብሔር በሌላ መንገድ ህዝቡን ከበጀ ከበሸ በአዲስ ኪዳን ዘመን ለእኔና ለእናንተ ለዓለም ሁሉ የሚሆን ልጁን ኢየሱስ ክርስቶስን በመስጠት ቅዱስ ደምን በማፍሰስ ኃጢአት ያላወቀውን ለእኛ ራሱን አሳልፎ በመስጠት ወደ እግዚአብሔር መግባት ራሳችንንም ደግሞ በንስሐ እየተመላለስ መቀደስ እንድንችል እንዲህ አይነቱን እድል ለእኔና ለእናንተ ታዲያ እኔና እናንተ ቅዱስ ህዝብ እንዴት ልንሆን ተጠራ? እንዴት ብለን መጠየቅ እንችላለን። ተጠርተናል ወይ? በመሰረቱ ተጠርተናል ወይ? በመሰረቱ አዎ። መጽሐፍ ቅዱሳችን ይህንን አስረግጦ ይነግረናል። ቀደም ካነበብነው ክፍል ይህን እንረዳለን። በመጀመሪያ የእግዚአብሔር ልጆች እንድንሆን የመጠራታችን ትልቁ ምስጢር ሊገባን ይገባል። ለተቀበሉት ሁሉ በስሙ ለሚያምኑት ለእነሱ የእግዚአብሔር ልጆች እንዲሆኑ ስልጣንን ሰጣቸው ይለናል አይደል? መጽሐፍ ቅዱሳችን በዮሐንስ ወንጌል ምዕራፍ 1:12 ላይ የመጀመሪያው የእግዚአብሔር ልጅነታችን ነገር ወሳኝ ነው። በክርስቶስ ኢየሱስ በኩል የተስፋው ልጆች ሆነናል። የአብርሃም ልጆች ሆነናል። ቅዱስ ህዝብ ትሆኑን ያላችሁ የተባለውን ያንን የተስፋ ቃል ወራሾች እንድንሆን ለርስቱ የተለየ ወገን ናችሁ የሚለውን በኋላም ብናየው እንደዛ ትልቅ ነገር አጭን። እንዴት ታዲያ ራሳችንን መቀደስ እንችላለን? እንዴት ነው ቅዱስ ህዝብ መሆን እንችላለን? መጽሐፍ ቅዱሳችን ስለዚህ ቃል ምን ይለናል? ኤፌሶን ምዕራፍ 4:17-30 እና ምዕራፍ 5:3-5 በማንበብ ይህንን መረዳት እንችላለን። ኤፌሶን ምዕራፍ 4:17-30 እስቲ አብረን እናንብበው። እንግዲህ አሕዛብ ደግሞ በአእምሯቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ እላለሁ፣ በጌታም ሆኜ እመሰክራለሁ። እነርሱ ባለማወቃቸው ጠንቅ፣ በልባቸውም ደንዳንነት ጠንቅ ልቡናቸው ጨለመ፣ ከእግዚአብሔርም ሕይወት ራቁ። ደንዝዘውም በመመኘት ርኩሰትን ሁሉ ለማድረግ ራሳቸውን ወደ ሴሰኝነት አሳልፈው ሰጡ። እናንተ ግን ክርስቶስን እንደዚህ አልተማራችሁትም። በእርግጥ ሰምታችሁታልና እውነትም በኢየሱስ እንዳለ በእርሱ ተምራችኋል። ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ፣ በአእምሯችሁም መንፈስ ታደሱ። ለእውነትም በሚሆኑ ቅድስና ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱ ሰው ልበሱ ይላል። በዚህ ክፍል የምንረዳው በአሮጌው ኑሯችን እንደ ቀድሞ በዓለም በነበርንበት አይነት ህይወት ባለመመላለስ አሮጌውን ሰው በማስወገድ ነገር ግን በአእምሯችን በመታደስ በመንፈስ በመታደስ ለእውነት በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው በመልበስ ራሳችንን የተቀደሰ ህዝብ አድርገን ማኖር እንችላለን፣ በጌታ እርዳታ ማለት ነው። እኔና እናንተ እግዚአብሔር ይሻለኛል ብለን ከጌታ ጋር በመጣበቅ ለእግዚአብሔር ወይም ለክርስትና ህይወታችን የማይመቸውን አካሄድ በመለየት ክፍሉን መቀጠል ትችላላችሁ። ስለዚህ ውሸትን አስወግዳችሁ እርስ በርሳችሁ ብልቶች ሆነናል እና እያንዳንዳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ። ተቆጡ፣ ኃጢአትንም አታድርጉ። በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስም ፈንታ አትስጡት። የሰረቀ ከእንግዲህ ወዲህ አይስረቅ፣ ነገር ግን በዚያ ፈንታ ለጎደለው የሚያካፍለው እንዲኖር በገዛ እጆቹ መልካምን እየሰራ ይድካ። ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ከአፋችሁ ከቶ አይወጣ። ለቤዛ የታተማችሁበትን ቅዱስን የእግዚአብሔር መንፈስ አታሳዝኑ ይላል። ስለዚህ ለእግዚአብሔር ክብር የማይመችቱ እነዚህ የስጋ ስራዎች በእኛ ውስጥ ሲሰለጥኑ የተቀደሰውን መቅደስ የእግዚአብሔር መንፈስ ማደሪያ የሆነውን መንፈሳችንን ልባችንን እናቆሽሻለን። በምዕራፍ 5 ላይ ከቁጥር 3 እስከ 5 እንደገና ብናነበው ምን ይላል? ለቅዱሳን እንደሚገባ ግን ዝሙትና ርኩሰት ሁሉ ወይም መመኘት በእናንተ ዘንድ ከቶ አይሰማ። የሚያሳፍር ንግግርም የስንፍና ንግግርም ወይም ዋዛ የማይገቡ ናቸውና አይሆኑ፣ ይልቁንም ምስጋና እንጂ። ይህን ወቁ፣ አመንዝራም ቢሆን ወይም ርኩስ ወይም የሚመኝ እርሱም ጣዖትን የሚያመልክ በክርስቶስና በእግዚአብሔር መንግስት ርስት የለውም። የለ ያስፈራል አይደል? አስፈራ ለቅዱሳን እንደሚገባ ቅዱሳን ህዝብ ሆነን የእግዚአብሔርን ስም እያስከበርን ለመኖር እንድንችል እነዚህ በዚህ ውስጥ የተዘረዘሩት ነገር ለእነሱ አይገባም ከተባሉት፣ ለእግዚአብሔር ሰዎች አይገባም ከተባሉት ነገሮች በሙሉ መለየት ያስፈልጋል። በመሰረቱ ልናውቀው የሚገባው ትልቁና ዋነኛ ነገር እኔና እናንተ የእግዚአብሔር መንፈስ ማደሪያዎች፣ ቤተ መቅደሶች ነን። ቤተ መቅደሱ ከረከሰ የእግዚአብሔር መንፈስ በዛ ውስጥ ያድራል ብላችሁ ታስባላችሁ? የእግዚአብሔርን ቤተ መቅደስ መነገጃና መለዋወጫ ካደረግነው የእግዚአብሔር መንፈስ ወይም ልጁ ኢየሱስ ክርስቶስ ሊነግስበት ይችላል ወይ? ይህንን ጥያቄ መመለስ ስትችሉ በእውነት ለእግዚአብሔር እኔ ተመችቻለሁ ወይ? የእግዚአብሔር መንፈስ በእኔ ውስጥ ሰዓትን ይመላለሳል ወይ? ለቤዛ ቀን የታተምኩበትን ቅዱስን የእግዚአብሔር መንፈስ አላሳዘንኩም ወይ? በምን በኩል ጎድዬ እገኛለሁ ብለን ራሳችንን ስንመረምር እና እግዚአብሔርን ስንጠይቅ እርዳኝ ብለን ወደ እርሱ ስንጣራ በመንፈሱ እኔና እናንተን አጥንቶ ያቆማል። ጌታ ይረዳል። እንድናስተውል የሚያስፈልገው ግን እግዚአብሔር በእኔና በእናንተ ህይወት ምን አለው? አላማ አለው። እግዚአብሔር ሲያድነን አላማ አለው። የራሱ ሲያደርገን የራሱ አድርጎ መጠቀሚያ ሊያደርገን ነው። እራሳችንን እየሰሰትን ከእግዚአብሔር እያራቀን እንድንኖር ይህ የእግዚአብሔር ፈቃድ አይደለም። ቅዱስ ህዝብ ትሆኑኛላችሁ አለ። እኔ ቅዱስ ነኝና ምን ሆኑ? እናንተ ምን ሆኑ? ቅዱሳን ሆኑ። ሰውነታችሁን ቀድሱ። እናንተ በቀደሳችሁበት ቤተ መቅደስ ለእኔ በለያችሁት ውስጥ ማለት ነው፣ በዛ መቅደስ ውስጥ እኔ እገኛለሁ፣ ሰለጥናለሁ፣ መንፈሴ በውስጣችሁ ያድራል፣ እኔ ከብራለሁ ማለቱ ነው አይደል? አዎ። ማን ቢከብርብን ነው የምንወደው? በእውነት ማን ቢከብርብሽ? ማን እንዲከብር ነው በህይወት የምትፈልገው? ዓለም፣ ስጋ፣ ሰይጣን? ጌታ ይህንን ከኛ ያርቀው። የምድራዊ ኑሯችን እኮ ዛሬ ታይቶ ነገ የሌለ ነው። ዘላለማዊ የሆነው አይሻልምን? የማይጠፋውና የማያልፈውን የዘላለምን ንጉስ ጌታ ኢየሱስ ክርስቶስን አክብሮ መኖር በእውነት ለአሁንና ለሚመጣው ይጠቅማል። ጌታ ኢየሱስ ክርስቶስ በእኔና በእናንተ ህይወት ውስጥ እንዲከብር ከተፈለገ መንገዱ ይኸው ነው፣ ራስን ለእግዚአብሔር መቀደስ፣ ከሚያባበለው የዓለም ነገር መለየት፣ ጌታ ይሻለኛል ብሎ በመስቀሉ ጌታ ላይ መጠምጠም። የሙጥኝ ማለትን ይጠይቃል። የሙጥኝ ጌታ ኢየሱስ ሆይ እኔ ከአንተ ጋር ነኝ። ንጹህ ጨርቅ የለበሰ ልብስ የለበሰ ማለቴ ነው፣ ነጭ ልብስ ልብስ የለበሰ ሰው ጭቃ ባለበት እንደ ልቡ አይሮጥ ይሮጣል ሮጣል ለሚል እየተፈናጠረ ያንን ነጭ ልብስ እንዳልሆነ ያደርገዋል አይደል? አዎ። አገልግሎታችን ለስጋ ምክንያትን እንዳይሰጥ የዘላለምን አምላክ እግዚአብሔርን የምጥኝ ማለት ያስፈልጋል። የሙጥኝ ማለት ያስፈልጋል። የሚያስችል ጌታ ብቻ ነው። በራሳችን የበረታን ልንሆን ማንኛችን አንችልም። ግን ጌታ ደግሞ የተጠጉትን አውጥቶ አይጥልም። ስለዚህ ራሳችንን ለእግዚአብሔር ልንቀድስ ይገባናል። ራሳችንን ለእግዚአብሔር ልንቀድስ፣ ለጌታ ልንለይ፣ የተለየን ወገን የእርስቱ ተካፋዎች ልንሆን፣ ለዚህ ለከበረ ዓላማ ተጠርተናል። ዓላማው ለእኔና ለእናንተ ያለው እጅግ የከበረ ነው። ተራ አይደለም እንደሚመስለን። ምናልባት አንዳንድ ጊዜ ትርጉም የማይሰጥ ቢመስለን ይሄ ለስጋችን አእምሮ ነው እንጂ በእውነት የእግዚአብሔር ሀሳብ ከአእምሮ በላይ ነው። ጌታ በእኔና በእናንተ ያለው ዓላማ ከአእምሮ በላይ ነው። እነሆኝ በማለት ጌታ ኢየሱስ ሀሳብህና ፈቃድህ በእኔ ሕይወት ይፈጸም፣ አንተ የተሻለ ነገር በሕይወቴ አለ፣ እግዚአብሔር ሆይ እርዳኝ በማለት በየዕለቱ ልንኖር ይገባል። እንዳልኩት ቀደም ስል እግዚአብሔር ፈጽሞ ከንቱን ነገር በሰው ሕይወት አይሰራም። ዓላማው ትክክል ነው፣ የሚያረካ ነው፣ የሚበቃ ነው፣ ሰላም ያለበት ነው፣ ደስታ ያለበት ነው። መከራ እንዲሆን ከእርሱ ጋር ምን አለው? መውጫ አለው። እኔና እናንተ ግን ምርጫ አለ። ምንድን ነው ምርጫችን? የእርሱ ዓላማ እኛ በእርሱ እንድንኖር፣ ምክንያቱም በዋጋ ገዝቶናል፣ የራሳችን አይደለንም። ስለዚህ የእሱን ሀሳብ እያገለገልን እንድንኖር ነው። የእሱ ፈቃድ እየተፈጸመብን እንድንኖር ነው። እንግዲህ ቀደም እንዳልኩ እና እንደተናገርኩት እኛ ከጨለማ ወደ ብርሃን ሲያወጣን ያወጣንን ወደዚህ ወደሚደነቅ ብርሃን የጠራንን የእርሱን በጎነት ልንነግር የንጉሱ የእሱ ካህን ልንሆን ቅዱስ ሕዝብ ልንሆን ለእርሱ የተለየ ወገን ልንሆን ተጠርተናል። ጥሪያችንን አክብረን መመላለስ እንድንችል ጸጋውን ያብዛልን። ጌታ ይባርካችሁ። እንጸልያለን። አቤቱ አባት ሆይ እናመሰግንሃለን፣ እናከብረሃለን፣ እንገዛልሃለን። ፈቃድህ በሕይወታችን ይፈጽም። ያንተ ዓላማ ፍጹምና በጎ ነው፣ የተሻለም ነው። እግዚአብሔር ሆይ የተጠራንለትን ዓላማ ትኩር ብለን ማየት እንዳንችል የሚያደናግረንን በፊታችን መጋረጃ የሚዘረጋውን ማንኛውም ክፉ ነገር በስም ስልጣን እንቃወማለን። አቤቱ ጥርት አድርገን ማየት እንድንችል የልብ ዓይኖቻችንን ክፈት። እግዚአብሔር ሆይ አንተ ለእኛ ያለህን ዓላማ በከንቱ መንገድ እየተረጎመ የሚያስቸግረውን አእምሯችንንም እግዚአብሔር ሆይ ፈውስልን። በዚህ ዓለም ነገር ሳይሆን አንተን በማወቅ እና በመታደስ እለት እለት ለአንተ እየተገዛንልህ እንድንኖር አግዘን። ስለ ነበረን ጊዜ እናመሰግንሃለን። በልጅህ በኢየሱስ ክርስቶስ